ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከላይ ታቦቱ ተታች ረከቦቱ የሚባል ነገር አለ አባቶቻችን ያስቀመጡት። እነሱም እስካሉ ድረስ በማንኛውም ነገር ተከባብረውም ሲሳተፉ ኑረዋል። አሁንም እኛ ተረክበ ልጆቹ ይህንን ነገር እኛም እያከበርን እነሱም እየተከባበርን ተቀምጠናል። ለወደፊትም ልጆቻችን በዚህ አይነት መንገድ እንዲቀጥሉ እኛም ትምህርት እየሰጠን ነው።
የጥምቀት በዓል አከባበርን የሚመለከቱ ዘገባዎች በየስፍራው ካሉ ሪፖርተሮቻችን ይዘናል።
ሙስሊሙ ታቦታችን አልሐምዱሊላህ በሰላም ገባ ብሎ ክርስቲያኑም ሻሃችን ዱዓ አርጉልን ብሎ ነው የሚኖርበት የገራገራገር ነው።
ምእመናን እንኳን ለብርሃነ ጥምቀቱ አደረሳችሁ።
እንኳን አደረሳችሁ። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
የራእይ ለኢትዮጵያ ፕሬዚዳንት ፕሮፌሰር ጌታቸው በጋሻው ኢትዮጵያ ውስጥ ሲያካሂዱት የመጀመሪያው የሆነውን ጉባኤያቸውን ይገመግማሉ።
እዛ ተሳትፎ ላይ የነበሩ ሰዎች የት ነው ያለ ነው? እነዚህ ኢትዮጵያ ውስጥ ነው ወይስ ሰምዌር አውሮፓ ወይስ ካናዳ ወይስ የት ነው ያለ ነው? እንደዚህ አይነት ነገር ለመነጋገር እንችላለን ወይ እያሉ እየተደነቁ የሚጠይቁበት እና ደስታቸውን እና አድናቆታቸውን ለእኛ ሲገልጹ የነበረበት ነው።
በሌላ በኩል ደግሞ ፕሮፌሰር ጌታቸው ይቀጥላሉ።
አገሪቱ ለውጥ ላይ ነው ያለችው። ለውጥ በሁሉም ዘንድ ተደግፏል፣ ተወዷል ወይም ስር ሰዷል፣ አመለካከትን ለውጧል ለማለት አይቻልም። በጣም ወደኋላ ቀር በሆነ መንገድ እና በሚናቅ ዘዴ ኮንፈረንሳችን ሳቦታጅ ለማድረግ የተሞከረ መሆኑን ሳልናገር አላልፍም።
እሁድ ጥር 12 2011 ዓመተ ምህረት።
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። እስከ ምሽቱ 4 ሰዓት ከኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አምሽታችኋል። ከጥምቀት ጋር ተያይዞ የዛሬውን የቃና ዘገሊላ በዓል ለምታከብሩ አድማጮቻችንም መልካም በዓል እመኛለሁ። ዜናዋን የማሰማው አዲሱ አበበ ነኝ። የሱዳኑ ፕሬዚዳንት ኦማር አልበሽር በተቃዋሚዎች ላይ ጥቃት ማካሄዳቸውን እንዲያቆሙ የሱዳን ተወላጁ እንግሊዛዊ ቢሊየነር ሞ ኢብራሂም ጥሪ አቀረቡ። በተቃዋሚዎች ላይ የሚካሄደውና ለወር ያህል የዘለቀው ጥቃት የፕሬዚዳንት ኦማር አልበሽርን የሰላሳ ዓመት አመራር እንዳልነበር ያደርገዋል ነው ያሉት የሞ ኢብራሂም ድርጅት መስራቹ ቢሊየነር ኢብራሂም። አሁን ግን ህዝቡ በቃ ብሏል ማለታቸውም በቪኦኤ ተገልጧል። በደቡባዊ የሶማሊያ ከተማ ኪሲማዮ የሚገኘውን የመንግስት ወታደራዊ ካምፕ በተቆጣጠሩ የአልቃኢዳ ተዋጊዎች ላይ የዩናይትድ ስቴትስና የሶማሊያ ጦር ኃይሎች ከፍተኛ የአየር ጥቃት አካሄዱ። ዩናይትድ ስቴትስና የሶማሊያ ጦር ኃይሎች ባለሥልጣናት ቅዳሜ ዕለት ትላንት እንዳስታወቁት ሽብርተኞቹ ካምፑን ድንገት በመቆጣጠር የአጥፍቶ ጠፊና የቦምብ ፍንዳታ ጥቃቶችን አካሄደዋል። ከሽብርተኞቹ መካከል 52 ተዋጊዎች መገደላቸውንም የዩናይትድ ስቴትስ ባለሥልጣናት አስታውቀዋል። ሰሜናዊ ማሊ ውስጥ በሚገኘው በተባበሩት መንግስታት የሰላም አስከባሪ ኃይል ጦር ሰፈር ውስጥ በተፈጸመ ጥቃት 8 ሰላም አስከባሪዎች ተገደሉ። ቻድን ጭምር በሚያስተናግደው ካምፕ ላይ በተፈጸመው ጥቃት ሌሎች በርካታ መቁሰላቸውንም ማሊ የሚገኘው የድርጅቱ ሚሽን አስታውቋል። ለጥቃቱ ኃላፊነት የወሰደ ወገን የለም። እስላማዊ ሰርጎ ገቦችንና አጠቃላይ ህገ ወጥነትን ለመቋቋም የተባበሩት መንግስታት ሰላም አስከባሪዎች ማሊ ውስጥ እንደ አውሮፓ አቆጣጠር ከ2013 ዓ.ም ጀምሮ መመደባቸው ይታወቃል። አድማጮች፣ ዜና የምተላለፍላችሁ ከአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ነው። ፕሬዚዳንት ዶናልድ ትራምፕ የምክር ቤት አፈ ጉባኤ ናንሲ ፔሎሲ ላይ ከፍተኛ ነቀፌታ አሰሙ። ምክንያት በከፊል የተዘጉት የዩናይትድ ስቴትስ የፌዴራል መስሪያ ቤቶች እንዲከፈቱ የመግባቢያ ሀሳብ ሲሉ ፕሬዚዳንት ትራምፕ ያቀረቡትን ሀሳብ ፔሎሲ ውድቅ በማድረጋቸው። ፕሬዚዳንቱ ሜክሲኮ ድንበር ላይ አጥር ለማቆም የጠየቁት የ5.7 ቢሊዮን ዶላር በጀት እንዲፈቀድ መግባቢያ ብለው በትናንት ዕለት ያቀረቡት ሀሳብ ወደ ዩናይትድ ስቴትስ ያለ ህጋዊ ፈቃድ የገቡትን 740,000 ፍልሰተኞች ለቀጣዮቹ 3 ዓመታት ላለማባረር የገቡት ቃል ቢሆንም ዲሞክራቶች ግን አልተቀበሉትም። በክፍል የተዘጉት የፌዴራሉ መስሪያ ቤቶች ዛሬ 30ኛ ቀናቸውን ይዘዋል። ሶሪያ ውስጥ ዛሬ እሁድ የደረሰው ፍንዳታ የሽብር ተግባር ነው ሲል የመንግስታዊው የሶሪያ ቴሌቪዥን ዘገበ። ደቡባዊ ደማስቆ ውስጥ ለደረሰው ጥቃት ኃላፊነት የወሰደ ወገን የለም። ፍንዳታው ወደ ደረሰበት አካባቢ የሚወስዱ መንገዶችም በሞላ ለትራፊክ ዝግ መሆናቸው ታውቋል። በመጨረሻም የዓለማችን ትልቁ ባለ እድሜ የተባሉ ሰው በ113 ዓመታቸው አረፉ። ጃፓናዊው ማሶዞ ኖማኮ ቤተሰባቸው እንዳስታወቀው ዛሬ እሁድ ማለዳ ላይ ነው በመኖሪያ ቤታቸው ያረፉት። ጃፓናውያን ረጅም እድሜ በመኖር ስማቸው በጊነስ ማለት ጊነስ ቡክ ኦፍ ሬኮርድስ የተመዘገበ መሆኑ ይታወቃል። ለምሳሌ ጆሪዮሞን ኪሙሩ የተባሉት በ116 ዓመታቸው ያረፉት እንደ አውሮፓ ቆጣጠር በ2013 ዓመተ ምህረት እንደነበረ አይዘነጋም። አድማጮች፣ ለሰዓቱ ያለን ዜና በዚህ አበቃ። በማጠቃለያ ዜና መለሳለሁ። አዲሱ አበበ ነኝ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥር 12 2011 ዓመተ ምህረት ምሽት ፕሮግራም ነው።
ስለ በዓሉ ጣዕመ ዜማም ይዘናል። አሁን ወደ መጀመሪያው ዝግጅት እንዝለቅ።
ራእይ ለኢትዮጵያ በኢትዮጵያ
ራእይ ለኢትዮጵያ ወይም ቪዥን ኢትዮጵያ የሚባለው የኢትዮጵያውያን ትውልደ ኢትዮጵያ ምሁራን ስብስብ ኢትዮጵያ ውስጥ ሲያካሂድ የመጀመሪያ የሆነውን ስብሰባውን ባለፈው ወር ማብቂያ አዲስ አበባ ላይ አካሂዷል። የጉባኤያቸው አካሄድ አስደስቶናልም ያስከፉን ሁኔታዎችም አሉ ብለዋል ሊቀመንበሩ የሃርፐር የኢኮኖሚክስ ኮሌጅ ፕሮፌሰር የሆኑት ዶክተር ጌታቸው በጋሻው። ሰለሞን አባተ አነጋግሯቸዋል።
ፕሮፌሰር ጌታቸው በጋሻው ጤና ይስጥልኝ፣ እንደምን አመሹ?
ሰላም፣ እንደምን አላችሁ?
እግዚአብሔር ይመስገን። እንኳን በሰላም ተመለሱ ወደ አሜሪካ እና ኢትዮጵያ ውስጥም የመጀመሪያውን የራእይ ለኢትዮጵያን ጉባኤ ማካሄድ በመቻላችሁ እንኳን ደስ ያላችሁ እላለሁ።
እንኳን አብሮ ደስ አለን። እጅግ ተደስተናል ይሄን ለማድረግ በመቻላችን።
ትልቅ ነገር ነው። በዚህ ጊዜ ደስታ የሚባል ነገር መናገር በራሱ በጣም ትልቅ ነገር ነው። እስቲ ዶክተር ጌታቸው ካስደሰቶት ነገሮች እንነሳና ጥቂቱን ይንገሩኝ። እስቲ ምንድን ነበረ የዚህ የቪዥን ኢትዮጵያ ሰባተኛ ጉባኤ ጠንካራ የሚሏቸው ገጽታዎች፣ ያስደሰቷችሁ ነገሮች?
አዎ፣ ቅድም እርስዎም እንደጀመሩትና እኔም እንዳጠነከርኩ የመጀመሪያው እንደዚህ አይነት ነጻ የምሁራን እና ባለሙያዎች ስብሰባ በምንም መልኩ ባልተገደበ ሁኔታ በአገራችን ውስጥ ጠቃሚ በሆኑ በአገሪቱ አጀንዳዎች በተለይ በዚህ በሽግግር ወቅት ላይ አስፈላጊ ናቸው ተነስቶ ውይይት ተደርጎባቸው ስምምነት ሊደረስባቸው የሚገባቸው ነጥቦች ናቸው ባልናቸው ላይ ይህን ስብሰባ ለማድረግ በነጻ ሚዲያ ለመልቀቅ አሁንም በቀጣይነት ሁል ጊዜ አርካይቭድ ሆኖ እንዲገኝ ለማድረግ መቻላችን ትልቁ ደስታ ነው። ከዛ በመቀጠል እንዲያውም ሳናስባቸው ለአገራችን በተለይ በትምህርት ተቋሞች ዘንድ ወይም እዛ መኖር ለሚገባቸው ድጋፎች ለማበረከት እንድንችል በሩ ስለተከፈተልን የኛ በጎ ፈቃድ አገርን ለማገልገል ያለን ፈቃድ አገሪቱ ምንም ገንዘብም ሳናስወጣ በነጻ ለማገልገል ያለንን ፈቃድ በመረዳት የመስማሚያ ሰነድ ከኛ ጋር በመፈራረም እድሉን የሰጡን የሳይንስና የከፍተኛ ትምህርት ሚኒስትሪና ሚኒስቴሯን ክብርት ዶክተር ሂሩት ወልደ ማርያም ከዛም በመቀጠል እንደዚሁ አውነት የመግባቢያ ሰነድ አብረን ለመፈረም እንድንችልና ወደፊት በሚደረጉት ኮንፈረንሶች ላይ ሙሉ ትብብር ከማድረግ አልፎ በአገሪቱ ውስጥ ዞረን ለማድረግ እንድንችል ቱሪዝም ኮንፈረንስ የሚባል አዲስ ሀሳብ ነው ለእኛ ቢያንስ ያንን ለማድረግ እንድንችል ድፍረቱንና መሪነቱን ያሳዩንን ዶክተር ሂሩት ካሳውን በጣም በጣም እናመሰግናለን። ይሄ አስደስቶናል። በቀጣይነት ከአገራችን ጋር ለመያያዝ እና አገርና ሕዝብን ለመርዳት እንድንችል በሩ ስለተከፈተልን በጣም ደስ ብሎናል።
በዚህ ጉባኤ ላይ ስንት ወረቀቶች ቀረቡ? ከዚህ በፊት ወደ 20 የሚሆኑ ወረቀቶች ይቀርባሉ ተብሎ ከመነሳታችሁ በፊት በተነጋገርን ጊዜ አብራርተውልን እንደነበር አስታውሳለሁኝ።
አዎ፣ የታሰበው 21 ወረቀት ነው። አንድ ጎሎብናስ ሳይመጡ የቀሩ አቅራቢ ያሉ 20 ቀርቧል። 20 የተለያዩ ወረቀቶች አንዳንዴ ፕሌነሪ ወይም ሁሉ ተሳታፊዎች ባሉበት አንዳንዴም የጊዜ ጥረት ስለሚኖር ኮንክረንት እንላለን። በአንድ ጊዜ ሁለት የስብሰባ አዳራሾች ተከፍተው አድማጩ ተሳታፊ ተለይቶ የተካሄደበት ሁኔታ ነው። 20 ወረቀቶች እና በአራት ሐሙስ ከሰዓት በፊት እና ከሰዓት በኋላ አርብ ከሰዓት በፊት እና ከሰዓት በኋላ ለማድረግ ችለናል። በዚህ ላይ ደግሞ ቅድም የጠቀስኳቸው በዚህ ውስጥ ያልተጨመሩ በቁጥሩ ማለቴ ነው። በጉባኤው መክፈቻ ላይ ክብርት ዶክተር ሂሩት ወልደ ማርያም የመክፈቻ ንግግር ሰፋ ባለ ሁኔታዎችን የገለጸ መልካም ምኞት ለስብሰባው አድርገው አቅርበዋል። በመደምደሚያው ላይ ደግሞ ዶክተር ሂሩት ካሳው እኔ እንኳ ጉባኤውን አልዘጋም እንዲቀጥል ፈልጋለሁ ነው ያሉ። ግን ለዛ ለተወሰነው ጉባኤ መደምደሚያ ጥሩ የውይይት ፕሬዘንቴሽን ወይም አቅራቦት አድርገዋል። እና እነኝን ከደመርን 22 ለማለት ነው።
ፕሮፌሰር ጌታቸው በመቼም ይሄ ጉባኤያችሁ እየተካሄደ በነበረበት ጊዜ የአሜሪካ ድምፅን ጨምሮ የሀገሪቱ መገናኛ ብዙሀን ኢትዮጵያም ውስጥ ያሉ ሌሎችም በውጭም ያሉ ሲዘግቡ ነበረ በሁለቱ ቀናት። እስቲ ተሳትፎውን እንዴት አገኙት? በአጠቃላይ
ተሳትፎ በጣም በጣም የሚያስደስት የሚደንቅም ነው። እኔ አይደለሁም እዛ ተሳትፎ ላይ የነበሩ ሰዎች የት ነው ያለ ነው? እነዚህ ኢትዮጵያ ውስጥ ነው ወይስ ሰምዌር አውሮፓ ወይስ ካናዳ ወይስ የት ነው ያለ ነው? እንደዚህ አይነት ነገር ለመነጋገር እንችላለን ወይ እያሉ እየተደነቁ የሚጠይቁበት እና ደስታቸውን እና አድናቆታቸውን ለእኛ ሲገልጹ የነበረበት ነው። በውይይት ይዘት ደረጃ፣ በአቀራረብ ደረጃ፣ በምሁራዊ እና ሙያዊ ጥራቷቸው ወረቀቶቹ እንከን የማይወጣላቸው ናቸው። እነኚህ በወረቀትም ቪዲዮዎቹንም በቀጣይነት ለሕዝቡ ግልጾ ነው እንዲቀርቡ እየሰራን ነው ያለ ነው እና የሚያኮራን ተግባር ነው የሆነው።
በዚህ ጥናታዊ መድረክ ላይ የቀረቡ ጽሑፎችንም አስመልክቶ ይሁን ሌሎች ደግሞ በተናጠል ተመራማሪዎችን፣ ፕሮፌሰሮችን ደርሶ ያሉትን አስመልክቶ በቀጣይነት ከከፍተኛ ትምህርት ተቋማት ጋር ለመስራት ወይም ከአካደሚው ጋር ለመስራት ያደረጋችሁት ንግግር፣ ጉብኝት፣ ስምምነት አለ?
በጣም 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 አለ። ይሄ ነው ኦቨርዌልሚንግ ይሉታል ፈረንጆቹ። ደስታውና የስራው ኃላፊነት ተደመላልቆብን በቃ በቀን ውስጥ የምናገኛት ትንሽ ጊዜ እንኳ ከስብሰባ ምክክር እና ተስራ ጥቂት ጊዜ ነበር። በጣም ነው ጊዜውን የተጠቀምነው በግል የደስታ ጊዜ ሳይሆን ከዛ ይበልጥ በሚያረካ አገራዊ ጉዳዮች ላይ እንደሄድን ለምሳሌ ተከፋፍለን በአገሪቱ ዩኒቨርሲቲዎች ዞረናል። ባህር ዳር ዩኒቨርሲቲ ሄደን እዛ ንግግር አድርገናል። ጎንደር ዩኒቨርሲቲ ሄደን እዛ ንግግር አድርገናል። ንግግር ለተማሪዎቹ እና ለመምህራን ብቻ ሳይሆን ከዩኒቨርሲቲው አስተዳደሮች፣ ፕሬዚደንቶች፣ ዲኖች ጋር ሁሉ ውይይቶችን፣ ምክክሮችን አድርገናል። ወሎ ሄደን በደሴ ዩኒቨርሲቲ በተለይ ደግሞ በዛን ጊዜ የኦሮማራ የሚባለው ቡድን ወይም ዝግጅት ነበር፣ በዛ ላይ ፕሬዘንቴሽን አድርገናል። ከዛ ሄደን ትግራይ መቀሌና አክሱም ንግግር አድርገናል። ከዛ አዋሳ ቀጠሮ ይዘን በአንዳንድ ቴክኒካል ችግሮች በተለይ በእኛ ጊዜ ማጣት ያ ሳይደረግ ቀርቷል። መቱ ዩኒቨርሲቲ ዝግጅት ተደርጎ አሁንም በአንዳንድ ቴክኒካል ችግሮች እዛም ሳንደርስ ቀርተናል። ግን በሚቀጥሉ ዙሪያዎቻችን በአገሪቱ ዙረን ብዙ ዩኒቨርሲቲዎችንም ኢንጌጅ የምናደርግበት የምንገናኝበት አብረን የምንሰራበትን ስምምነቶች ሁሉ እንፈጥራለን ብለን ተስፋ እናደርጋለን። እነኚህ ከሚኒስትሮች ውጪ ከትምህርት ተቋማት ጋር ብቻ ያደረግናቸውን ለመጥቀስ ያህል ነው ብዬ ነው።
ቪዥን ለኢትዮጵያ ኢትዮጵያ ውስጥ ቢሮ ከፈተ እንዴ?
መክፈት የለበትም በአጣዳፊነት ማለቴ ነው። ግን ለመክፈት እና እንዲሁ አንዳንድ ነገሮችን በቀላሉ እዛው ለማገናኘትን ቢቻል እናደርጋለን። እኛ ከዛ አልፈን ያደረግናቸው ስምምነቶች እና የጋራ አብሮ ከእንግዲህ የሚደረጉት የቪዥን ኢትዮጵያ ኮንፈረንሶች በሙሉ ቪዥን ኢትዮጵያ ብቻ አይደለም የሚሆኑት፣ ከሳይንስና ከፍተኛ ትምህርት፣ ከባህል ቱሪዝምና ስፖርት ሚኒስትሪ ጋር እና ኮንፈረንሱ በሚካሄድበት ከተማ ያሉ ዩኒቨርሲቲዎች ጋር ነው። ስለዚህ ብዙ ተግባራዊ መሬቱ ላይ ሎጂስቲክስ የምንላቸው ነገሮች መዘጋጀት ያሉባቸው በእነኚህ እዛው ባሉት ሚኒስትሪዎች እና ዩኒቨርሲቲዎች ነው። የእኛ ከዚህ ከውጭ የምንሄደው ፕሮግራሙን በማዘጋጀት ኮንፈረንሱን ጥራቱን ለመጠበቅ ጋብዘን ወይንም የሚቀርቡ ወረቀቶችን ደረጃቸውንና ፎከሱን ኦር ቲም የምንለው የዓላማውን የሚያሟሉ መሆናቸውን አረጋግጠን ሄደን የማድረግ ነው እና መልካም የስራ ክፍፍል ነው ከሚኒስትሪዎቹ እና ከዩኒቨርሲቲዎቹ ጋር አድርገን የመጣ ነው።
መቼም እንደዚህ ከዓለም ዙሪያ የተሰበሰባችሁ ምሁራን ያልነካችሁት የሀገሪቱ ሕይወት አካባቢ ቢኖር ምናልባት ጥቂት ነው የሚሆነው። በዚህ በሁለት ቀናት ባካሄዳችሁት ውይይት ከምጣኔ ሀብት አንስቶ እስከ ፖለቲካ፣ ከጥበብ እስከ ሌሎችም እና በተፈጥሮና በማህበራዊ ሳይንስ ዘርፍ ያላችሁን እውቀትና ልምድ ይዛችሁ ነው የሄዳችሁት። በዚህ ጊዜ ያደረጋችሁት ጉባኤ ግን የሁለት ቀን ጉባኤ ነው። 20 ምሁራን በሁለት ቀን ጉባኤ ውስጥ ታጭቀው ነው የዋሉት። እንዴት ነው ይህንን ያገኛችሁት ፕሮፌሰር?
በጣም ይገርማል። ይህን ጥያቄ መጠየቁ የተነሳ ነው ይሄ እዛ እንዳውም ከተሳታፊዎች ሳይሆን ከባህልና የቱሪዝም ሚኒስትር ዶክተር ሂሩት ካሳው ያነሱት ነው። ለምንድን ነው ይሄ ጉባኤ ሁለት ቀን ብቻ የሚሆነው? ይሄ እንደዚህ አይነት የሳምንት የአምስት ቀን ለምን አይሆንም? እና በደንብ ተዘጋጅቶ ሰፋ ባለ ሰው በጥቂት ርዕሶች ላይ ሰፊ ውይይት አድርጎ በቂ አጥጋቢ ግንዛቤ እንዲያገኝ ማድረግ ያስፈልጋልና የሚቀጥለውን 8ኛውን የቪዥን ኢትዮጵያና የባህልና ቱሪዝም እንዲሁም የሳይንስና ከፍተኛ ትምህርት ተቋም በጋራ የሚያዘጋጁት ኮንፈረንስ ሜቢ ከአዲስ አበባ ውጪ ሊሆን ይችላል በሁሉም የሀገሪቱ ክፍሎች እንዲዳረስ ለማድረግ እና እንግዲህ በሁለት ቀን እንዳይሆን ሰፊ ጊዜ ቢያንስ አንድ አምስት ቀን እንዲሆን የሚል ሀሳብ ቀርቧል። እንግዲህ ይሄንን ለማድረግ በእርግጥ የገንዘብ የሪሶርስ ጉዳይ አለ። ይሄን እንዴት እንደምናሟላ ሁሉ ከአሁኑ ጀምረን እያሰብንበት እየመከርንበት ነው። ብዙ የውጭ ፈንዲንግ ኤጀንሲስ ወይም ገንዘብ የሚሰጡ ተቋሞች አሉ። እነኝህም በጊዜ ጠይቀን ገንዘብ ካገኘን ሰፋ ያለ ኮንፈረንስ እናደርጋለን እና አጠር ባለ እና አሁን ያለፈው ላይ በጣም እኔ ራሴ ማድረግ ስለነበረብኝ ተገድጄ ያደረግኩት እንጂ ሰዎችን በሁለት ደቂቃ መቁረጥ በቃ 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 ለሌላ ጊዜ ስጡ ደስ አይልም። ሰውም ተናግሮ ሳይጠግብ ስናቋረጥ እኛንም ቅር እያለ ነው። ግን ሁሉንም ደግሞ መሸፈን ስለነበረብን ጨካኞች መሆን ነበረብን በጊዜ ላይ እና እስከ ጥል በሚሄድ ደረጃ ነው የጊዜ እጥረት የነበረብን።
እስቲ ፕሮፌሰር ጌታቸው ችግሮች ናቸው አላስደስቱንም ወይም ደግሞ ተምረንባቸዋል የሚሏቸው ደግሞ የተፈጠሩ ሁኔታዎች ካሉ እስቲ ያጫውቱ።
እሺ፣ በጣም አመሰግናለሁ ለዚህ ጥያቄ። አገሪቱ ለውጥ ላይ ነው ያለችው። ለውጥ በሁሉም ዘንድ ተደግፈዋል፣ ተወዷል ወይም ስር ሰደዋል፣ አመለካከትን ለውጠዋል ለማለት አይቻልም። በጣም ወደኋላ ቀር በሆነ መንገድ እና በሚናቅ ዘዴ ኮንፈረንሳችን ሳቦታጅ ለማድረግ የተሞከረ መሆኑን ሳልናገር አላልፍም። ኮንፈረንሱ ከመደረጉ በፊትም ባገኘኋቸው የሚዲያ ወይም የዜና መገልገያዎች ገልጫለሁ። እኛ የሄድነው በጠየቅነው መሰረትና ቃል በተገባልን መሰረት ዶክተር አብይ ላይ ሚኒስትሩ እዚህ መጥተው ባደረጉልን ግብዣ ነው የሄድነው። ይህን ለማድረግ ስንሄድ አንደኛ የጉባኤ ማካሄጃ ቦታ፣ ሁለተኛ የክብር እንግዳዎች በተለይ የአገሪቱ መሪዎች በዚህ ልዩ ጉባኤ ላይ እንዲገኙ ተስፋም አድርገን እስከ ኋላ ድረስ ቃል ተገብቶልን ነው የሄድነው። እዛ ኢትዮጵያ በምንሄድበት ጊዜ ሁሉ ነገር ተለውጦ ሁሉ ነገር ጥሬ ሆኖ ነው የጠበቀን። እንደገና ነው የጀመርነው። በጣም ስሜታችንን ጎድቶ ግን እግዚአብሔር ይስጣቸው በድፍረት እና በቀና ሀሳቢነት በተለይ እነኚህን ሁለቱ ሚኒስትሪዎች ደጋግሜ ለምላቸው የሳይንስና ከፍተኛ ትምህርትና የባህል ቱሪዝምና ስፖርት ሚኒስትሪ ባደረጉልን ትብብር ነው ኮንፈረንሱ በእንደዚህ አይነት መልክ በሚያስደስት መልክ የመጨረሻ 24ኛው ሰዓት ላይ ለመሆን የቻለው። ብዙ ቦታዎች እንኳ እየተቀየረብን የፈለግናቸው እንግዶች ያልተገኙበት ሀገሪቱ ለውጥ ላይ ናት። የሀገሪቱ መሪዎች እንድንዚህ አይነት ነጻ ሀሳብ የሚሸራሸርባቸው ኮንፈረንስስ ማበረታታት ብቻ ሳይሆን እንዲሁም መጎትጎትና የአገሪቱ ምሁራን ለአገራቸው ያላቸውን አስተዋጽኦ እንዲያበረክቱ እድል መስጠት ነው እንጂ ያንን ተስፋ የሚያስቆርጥ ነገር የሚያደርጉ መስሪያ ቤቶች ከለውጡ ጋር እየሄዱ አይደሉም። ያንን መስሪያ ቤትም የሚመሩ ሰዎች የለውጥ መሪዎች አይደሉም። እና ለወደፊት እንደዚህ አይነት ተራ ማደናቀፊያ ዘዴዎችን እስከ ውሸት ድረስ የሚኬድበት ምንም ምክንያት የለም። ነጻ ሀሳቦችን የሚፈሩ መንግስቶች ዘለቄታ አይኖራቸው፣ ዴሞክራሲያዊም አይሆኑ፣ ጥሩ ተግባርም ለመስራት አይችሉም። የህዝብን ስሜት ለመጠበቅ እሱ ብቻ አይደለም፣ ጠቃሚ ሀሳቦችን ለማግኘት ነጻ ምሁራን ከአሁን በፊት የኛ ምሁራኖች የኢትዮጵያ ምሁራኖች ተገለዋል፣ ከሀገር ተሰደዋል፣ ከስራ ተባረዋል። አሁንም በዛ መንገድ ልንቀጥል ነው ወይ? ነጻ ሀሳቦችን ልንፈራ ነው ወይ? ቀኖናዊ በሆነ መንገድ አንድ የፖለቲካ አመለካከትና የመንግስት ፖሊሲ አጨብጫቢዎችን ብቻ ነው ወይ እድል የምንሰጠው መድረክ የምንከፍትላቸው? ወይስ ቀና በሆነ መንገድ የሀገራቸውን ሁኔታ እያጠኑ እንደዚህ ቢሆን ጥሩ ነው ብሎ የሚመክሩ ለዚያውም በነጻ የኢትዮጵያ መንግስት 5 ሳንቲም ሳይከፍልበት በእውቀት ላይ የተመሰረቱ ሀሳቦችን የሚገበኝበት ወይም የሚሰበሰብበት ሁኔታን ማደናቀፍ ምን ይባላል? እና ስለዚህ በአንድ በኩል ያንን እንዳይሆን ሊያሰናክሉን የሞከሩ መስሪያ ቤቶች አሉ፣ ያውቃሉ። ስማቸውን አሁንና እዚህ ላይ መጥቀስ የለብንም፣ ያደረጉት ራሳቸው ያውቁታል። ይሄ የኛ ሙከራ ጠቅላይ ሚኒስትሩ ጆሮ መድረሱን አናውቅም። በሁሉም መንገድ ነው ድፍንፍን ተደርጎ ይሄ ጉባኤ የሀገሪቱ መሪ ሳዩት ያለፈው ብለን ነው እኛ የምንጠረጥረው። ግን እንደዛው ደግሞ ቀና አመለካከት ያላቸው ለሀገራቸው ጥሩ የሚመኙ መሪዎችና መስሪያ ቤቶች አሉ። እነሱን እያመሰገንን ለወደፊቱ ከዚህ ትምህርት ተምረናል፣ እንዴትም ወደሚያስፈልጉ ቢሮዎች መሄድ እንደምንችል አውቀናል እና ይቀለናል። ከእንግዲህ ግን የድሮውን ምንም ሳናውቅ ምንም ሳንጨበጥ ገብተን ትንሽ ተደናግጠን ነበር።
መቼም ፕሮፌሰር ጌታቸው ኢትዮጵያ ወደምትባል ሀገር ሁኔታዎች አልጋ ባልጋ ይሆናሉ ብላችሁ እንዳልጠበቃችሁ መቼም ይገባኛል። ሁላችሁም ቀድሞም የምታውቁት ባህል፣ ቀድሞ የምታውቁት ሞራል፣ ቀድሞ የምታውቁት ንግግርና ግንኙነት በአብዛኛው እንደዛው የዘለቀበት ወይም እንዳያድግ በተደረገባቸው ሁኔታዎች ውስጥ ነው አገሪቱ የቆየችው። እናም የእናንተም እውቀትና የእናንተን አይነት ሰዎች ኢትዮጵያ ውስጥ ማስፈለግ አንዱም እንዲህ አይነቶችን ጥቀርሻ አዘል ሁኔታዎችን መግፈፍ በሚቻልባቸው ሁኔታዎች ላይ የራሳችሁን አስተዋጽኦ ለማበርከት ይመስለኛል። እና ቅንነትህን፣ የባህል ብልጽግናን፣ የሞራል እድገትን፣ የእውቀትና የቴክኖሎጂ ሽግግርን ነው እንግዲህ ወደ ኢትዮጵያ ይዛችሁ ትሄዳላችሁ፣ ታሰፍናላችሁ፣ ታሰፋላችሁ፣ ትምህርትን ታሰርጻላችሁ ተብሎ እንግዲህ ከእናንተም የሚጠበቀው ይመስለኛል። እና ያሏቸው ነገሮች እርስዎን በግሎ ወይም ራዕይ ለኢትዮጵያን በአጠቃላይ ወይም በተናጠል ለረጅም ዓመታት በውጭ ቆይተው ወደ ሀገራቸው አንዳች ነገር ጠብ እናድርግ ብለው ያሰቡ ምሁራንን ተስፋ እንደማያስቆርጣችሁ መቼም ተስፋ አድርጋለሁኝ። በግለሰብ ደረጃ ነው ይህንን የምናገረው እና እርስዎ ለመሆኑ ከስንት ጊዜ በኋላ ነው ወደ ኢትዮጵያ የሄዱት?
የሚገርም ነው። ከ44 ዓመት በኋላ ነው እና ብዙ ጊዜ ስናገር ስተችም የዲያስፖራ የሚባለው በውጭ የተሰደደው ለረጅም ጊዜ አገራቸው እንዳይገቡ የታገዱት አገራቸውን የጠሉ ወይም ህዝባቸውን የማያስቡ አይደሉም። በተቃራኒው አገራቸውንና ህዝባቸውን የሚወዱ ሰዎች ናቸው። ከአገራቸው እንዲሰደዱ ያደረጋቸው ለአገራቸውና ለህዝባቸው ይመቻሉ ወይም መሆን አለባቸው የሚሉ ሀሳቦችን ሲያመጡ ገዢ መንግስቶች እነኛን ስለማይወዱ አምባገነናዊ መንግስቶች ማሰር፣ መግደል፣ ማሳደድ ነው ስራቸው። ያንን ስለፈጸሙ ነው ብዙዎቻችን ከሀገራችን ርቀን የቆየ ነው። አሁን በዶክተር አብይ የሚመራው የለውጥ እንቅስቃሴ ሲመጣ መንፈሳችንን እስክንስት እውነት ነው ወይ ስልም ውስጥ ነው ያለ ነው ብለን ተስፋ አድርገን በዛ ነው እየዘፈን ወደ ሀገራችን ይሄድ ብዙ ተስፋ አድርገን አንደኛው መንግስትን ምንም የሚጎዳ በገንዘብ ነገር ስለማናደርግ ራሳችንን ችለን ስለምንሄድ መንግስት ምንም ወጪ አያስወጣውም። የመንግስት መስሪያ ቤቶች እና አዳራሾች አሉ በነጻ ሊቀርቡልን የሚችሉ። ያ ኮስት ነው ወይም ወጪ ነው ብለን አንገምትም። ግን እሱም ደግሞ በጥፊያ ስለተደረገ ነው እንጂ ለወደፊት ለምሳሌ እንዲህ አይደገምም። ራሳችን ተከራይተን የምናካሄድባቸው አዳራሾች ሁሉ እናዘጋጃለን። እሱ ሳይሆን ዋናው በቃ ደስታችንን ለመግለጽ እርዳታችንን ለማበርከት ነው የሄድ ነው እና አሁን ሄደን ይህ የለውጥ መንገድ ሲመጣ ያንን ያደናቅፋሉ በመንግስት መስሪያ ቤት ደረጃ ብለን ስላልገመትን ሳንዘጋጅ ነው እዛ ሄደን ሻኩን ያገኘ ነው። ግን በዛ ተስፋ አልቆረጥንም እና ሶራ ሶ እንዳሉት በማኩረፍ ወይ እኛ ባሰብነው አልሆነለን ብለን የሀገርና ህዝብን ደህንነት ሊጠቅሙ የሚችሉ የሀገሪቱን እድገት ሊጠቅሙ የሚችሉ ነገሮችን ለማበርከት ወደኋላ አንልም። ግን በተሻለ አሁን በተለማመድንበት መንገድ እንሄድና እናደርጋለን። ዋናው ነገር አሁንም ሰሚዎች ሁሉ እንደው እንዲገነዘቡት ምንፈልገው እኛ ከዚህ ውስጥ የምናገኘው 5 ሳንቲም ጥቅም የለም። ምናልባት የራሳችንን ገንዘብ እዚህ ላይ እናፈስ ይሆናል። ከኢትዮጵያ መንግስት የምንጠይቀው 5 ሳንቲም የለም። ከዩኒቨርሲቲዎች ጋር ሁሉ ሄደን ስንነጋገር የምንላቸው በውጭ ያሉ ሳባቲካል ማለት ከዚህ ከአሜሪካ አውሮፓ ካሉ ዩኒቨርሲቲዎች በአመታት ውስጥ የተፈቀዱ ጊዜዎች ነጻ ይሰጡናል ሄደን አንድ ነገር እንድንሰራ። ያንን ኢትዮጵያ እየመጡ ያለ ክፍያ የሚሰሩበትን ሁኔታ በጡረታ የወጡ የኢትዮጵያ ምሁራን ጡረታ ወጣው ብለው ተጋድመው ከመሞት አገራቸው ገብተው በነጻ ግልጋሎት እያቀረቡ በእንደዛ እና ነጻ አገልግሎት ለኢትዮጵያ ሕዝብ ለማቅረብ ነው የተነሳ ነው ቃል የገባ ነው እና የተፈራረም ነው። እና በዚህ ላይ በእኛ ላይ እንቅፋት መፍጠር የሚፈልጉ ሰዎች አገርና ሕዝብን የሚጠሉ ብቻ መሆን አለባቸው። እኛ ምንም ለራሳችን የሚጠቅሙን ነገሮች እየጠየቅን አይደለም። አንፈልግም። በቂ ደሞዝ አለን እና ራሳችንን ኢትዮጵያ ውስጥ ለማቆየት የሚያስችሉ እነኝን ነገሮች ስናደር እና ግን ግልጋሎታችሁን አንፈልግም ብሎ ማለት ለሰው የሚገባ ነገር አይደለም እና ተስፋ ሳንቆር እነኝን እያጋለጥን እንዴ እንደዚህ አይነት ነገር እኮ መቀየር አለበት ያን ለመቀየር ወደሚችሉ ሮሮዋችንን እያቀረብን እንግዲህ ምናልባት የትግልና የአስተዋጽኦ አንዱ መልክ ሊሆን ይችላል ብዬ ተስፋ አደርጋለሁ።
ለመሆኑ መቼ ነው ራዕይ ለኢትዮጵያ የሚቀጥለውን ጉባኤውን የሚያካሂደው? የት ነው የሚያካሂደው?
በሚቀጥለው ግንቦት አጋማሽ እና ሰኔ አጋማሽ መሀል እነኛ 4 ሳምንቶች መሀል የሁሉንም ፕሮግራም እዛም ትምህርት ቤቶች ሳይዘጉ ከዚህ ደግሞ ትምህርት ቤቶች ከተዘጉ በኋላ አማካኝ ለሁላችን የሚሆን ጊዜ ነው። 8ኛው ጉባኤ ነው የሚሆነው። ምናልባት የመጀመሪያው እኛ ሄደን ጎበኘናቸውና ፋሲሊቲውን ወይም ቦታውን አላቸው የምንላቸው በዛውም ደግሞ ታሪካዊ ቅርሶችን ለመጎብኘት ለማየት እንዲያስችሉ ባህር ዳር ወይም ጎንደር ሊሆኑ ይችላሉ፣ ሌሎች ቦታዎችም ሊሆኑ ይችላሉ። ግን ያው በተራ አንድ ጊዜ አሁን አዲስ አበባ አድርገናል። አዲስ አበባ ውስጥ የምንደግምበት ምን ምክንያት አይኖርም እና ባህር ዳር ከሄድን አለቀ። ባህር ዳር ሰዋል። ከዛ ጎንደር ስላለን ሜይ ቢ ናዝሬት ወይ አዋሳ ወይ ሀራ
እንደዚህ የሚመቹ ሁኔታዎች የሚፈጥሩ ባቸው ቦታዎች ነው የሚዞረው። ከእንግዲህ የቪዥን ኢትዮጵያ እና የሳይንስ እና ከፍተኛ ትምህርት ባህል ሚኒስቴር የእነኝህ ሁሉ የተባበረ ጉባኤ ይሆናል።
ፕሮፌሰር ጌታቸው በጋሻው፣ መቼም ታሪካዊ ጉባኤ ነው በምንም መልኩ ያካሄዳችሁት። እንግዲህ ወደፊትም በዓለም ዙሪያ ያላችሁ ምሁራን ኢትዮጵያ ድክመቶቿን ጠግናችሁ ባላት ጸጋ ላይ ተጨማሪ ጸጋ ጨምራችሁ ጥንካሬዎቿን አጠናክራችሁ እናንተም ጥንካሬ ሆናችሁ ወደፊት የምትገፋበትን ጠቅላይ ሚኒስትሩ ከዚህ በፊት እንዳሉት ካለችበት ውርደት የምትወጣበትን ሁኔታ በመፍጠር በኩል ሰፊ እና ጉልህ ስራ ትሰራላችሁ ብሎ ብዙ ሰው ተስፋ እንደሚያደርግ አውቃለሁኝ። እንግዲህ እንኳን ደስ ያላችሁ በድጋሚ ፕሮፌሰር ጌታቸው ይህን ጉባኤያችሁን ለመጀመሪያ ጊዜ ኢትዮጵያ ውስጥ ማድረግ በመቻላችሁ። ለዛሬ ይህን ውይይት ያደረግነው እንደ ራእይ ለኢትዮጵያ ፕሬዚደንት ይሄ ጉባኤያችሁ እንዴት እንደተካሄደ በቅርጽ ደረጃ ግምገማ እንዲሰጡኝ ነው የጠየቅኩት። በመጪ ጊዜዎች ደግሞ ሌሎችም ፕሮፌሰሮችን፣ ባለሙያዎችን በጉባኤው ላይ የተሳተፉ ወረቀት ያቀረቡ እነሱንም እየጋበዝን በተናጠልም በቡድንም የጉባኤውን ሂደትና የቀረቡ ወረቀቶችን ፋይዳቸውን ጠለቅ ብለን ለመፈተሽ ጥረት እናደርጋለን። ለዛሬ ፕሮፌሰር ጌታቸው በጋሻው ለጊዜው ለማብራሪያው እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።
ሰለሞን፣ አንተንም በግል የአሜሪካ ድምፅ ሬዲዮን ደግሞ እንደ ተቋም ከልብ እናመሰግናለን። ይህን ጉባኤ ከማድረጋችን በፊትም እዛ ለኢትዮጵያ ገብቶ ከመደረጉ በፊት ሰፊ ገለጻዎች ለመስጠት እንድንችል ጉባኤውም ደግሞ ሲደረግ በቦታው ላይ በመገኘት ሪፖርት በማድረግ ስለሸፈናችሁን አሁን ደግሞ ውጤቱን ለማብራራት እንድንችል እድል ስለሰጣችሁን እጅግ እጅግ እናመሰግናለን። ህዝብን ማገልገል ማለት እኛን እንደሚገባ ይሄ ነው እና ያንን ግዴታ እየተወጣችሁ ናችሁ ብዬ ላመሰግናችሁ ፈልጋለሁ።
የኢትዮጵያ የክርስትና ምዕመናን የጥምቀትን በዓል እያከበሩ ናቸው። አከባበሩ ከከተራ እስከ ዛሬ ምን መስሏል? ሪፖርተሮቻችን ከያሉበት ይዘግባሉ።
እንኳን ሰላም አደረሰን እንዲሁ እንዳለን አሃን እንዲሁ እንዳለን ለዛሬው ቀን ለክብር
ጥምቀት በድምቀት በተለየ ህብር ከሚከበርባቸው ስፍራዎች አንዱ እኮ ደሴና አካባቢው ነው። መስፍን አራጌ ነው እንዲህ የሚለው፣ የደሴው ዘጋቢያችን እዚያው አለ። ሁሉን ያውቃል፣ ሁሉን አይቷል፣ ሰው አናግሯል። ማን አለ ይለዋል? እዚህ አለ መስፍን፣ ወሎ ማለቱ ነው። የሃይማኖት የብሔር የጾታና የዕድሜ መለያየት ቦታ የላቸውም። ሁሉም እንደ ዕውቀቱ እንደ መክሊቱ የበዓሉን ድባብ ግርማ ያላብሰዋል። ስሙት መስፍንን በተከታዩ ዘገባው።
ደሴና አካባቢው ላይ ጥምቀትና በሳምንቱ የሚከበረው የሰባር አጽም ጊዮርጊስ በዓል ሲታሰብ የድምቀቱ ፈርጦች የሆኑትን የቢለንና የገራዶ አካባቢ ፈረሰኞችን አለማንሳት አይቻልም። እኔ ፈረሰኞች ታቦታ አጅበው ሲሸኙና ታቦታ አጅበው ሲያስገቡ የእምነቱ ተከታዮች ሆነው አይደለም፣ የክርስቲያን ወንድሞቻቸውን ደስታ ለመጋራት እየታደሙ ሙስሊሞች እንጂ።
ስንከለቅም እስላምና ክርስቲያን አንድ ነን፣ የሚለየን ቢላዋ ብቻ ነው። ከዛ ውጭ ክብረ በዓሉ እነሱም የእኛን ያከብራሉ፣ እኛም እነሱ እናከብራለን።
ቀደም ሲል ከአባቶቻችን ጀምሮ የእስልምና ሃይማኖትና የክርስትና ሃይማኖት አብሮ ተገዳድፎ ተከባብሮ የሚኖር ነው። በመከራም ሆነ በሰርግም ሆነ አብሮ ከቤተሰቦቻችን ያገኘነው ነገር ነው። እኔም ያህንን በመከተል ወደፊትም ልጆችንም በዚህ አይነት መንገድ እንዲቀጥሉ አብሬ እያሳተፍኩ ነው የምገኘው።
በማህበር የተደራጁት ፈረሰኞች በከተራ ዕለት ይቶ መድሃን ያለምን አጅበው ገራዶ ሜዳ ያመጣሉ። በማግስቱ ደግሞ በክብር አጅበው ወደ ደብሩ ያስገባሉ። በወሎና አካባቢው በእስልምና አስተምህሮታቸው በጽኑ አገር ወዳድነታቸው ስመ ገናና ከሆኑት አባቶች ግንባር ቀደሙ ሼህ አሊ ጅሩ ናቸው። ሼህ አሊ ከጥልቅ የሃይማኖት አዋቂነታቸው ባሻገር ወራሪው የጣሊያን ጦር ባህር ተሻግሮ ድንበር ሲደፍር እምቢ ለአገሬ ብለው መስዋዕትነት የከፈሉ የአገር ባለውለታ ናቸው። የእምነትና የአገር አርበኛው ሼህ አሊ ጅሩ የልጅ ልጆች መሆናቸውን የሚናገሩት አቶ ጌትነት ሐሰንና አቶ ተስፋዬ መኮንን ከ20 ዓመታት በላይ የጊዮርጊስን የሚካኤልንና የይቶ መድኃኔዓለምን ታቦት በማ በማጀብ ይታወቃሉ።
ቀደም ሲል በልጅነቴ በጭፈራና በሆታ ነበር ማከብረው። ከዛ በመሳል አመት ካደረስከኝ በሰንጋጅ ባህላው የሚል ስለቴ ደረሰልኝ። ከዛ ሰንጋያንም ገዛው ሁሉም አድርጌ ከ20 አመት በላይ ነው አሁን ማገልገል ከጀመረልኝ።
እኔ ከኃይለ ስላሴ ጀምሮ ስካውት ልብስ ለብሼ አከብር ነበር።
በተለይ ጥር 17 እና 18 የሰባራ አጽሜ ጊዮርጊስ በዓል ሲከበር በተዋበ አለባበስ ባሸበረቀ ፈረስ የሚያሳዩት ማራኪ ትዕይንት ቀልብ ይስባል።
ፈረሰኛም ወጣትም ሽማግሌም ሙስሊምም ክርስቲያንም አብሮ በማጀብ ታቦቱን ከጊዮርጊስ ጀምረን እስከ ሆጤ ድረስ እንደገና ደግሞ በሚቀጥለው ቀን በማግስቱ የሚካኤል ታቦት ስለሚያድር እሱን ደግሞ ለማጀብ ተነስተን ሆጤ ደርሰን ከሆጤ ደግሞ እዛ አስገብተን ተመልሰን እንመጣለን። ከዚያ ያው ዝግጅትም ካለ በየክርስቲያኑ ቤት የሚዘጋጀውን ጸበል እናንትን እንበላለን፣ እንጠጣለን፣ እንደሰታለን።
አካባቢው የሃይማኖት መከባበር ጎልቶ የሚታይበት ኢትዮጵያዊ ህብር በፍቅር የሚቀነቀንበት ነው። ለዚህም ይመስላል የሁለቱንም እምነት ተከታዮች ጋራ ሲት በሚያንጸባርቅ መልኩ እናቶ ጌትነት የሚኖርበት አካባቢ ቢለን ጊዮርጊስ የሚል ስያሜ የተሰጠው። ቢለን በሻሊ ጅሩ የተመሰረተ የጸሎትና የእምነት ስፍራ ሲሆን ጊዮርጊስ ደግሞ ከ100 ዓመታት በፊት በንጉስ ሚካኤል የተቆረቆረ ደብር ነው።
ከላይ ታቦቱ ተታች ረከቦቱ የሚባል ነገር አለ አባቶቻችን ያስቀመጡት። እነሱም እስካሉ ድረስ በማንኛውም ነገር ተከባብረውም ሲሳተፉ ኑረዋል። አሁንም እኛ ተረከበ ልጆቹ ይህንን ነገር እኛም እያከበርን እነሱም እየተከባበርን ተቀምጠናል። ለወደፊትም ልጆቻችን በዚህ አይነት መንገድ እንዲቀጥሉ እኛም ትምህርት እየሰጠን ነው።
አመታትን የተሻገረው የሁለቱ እምነት ተከታዮች አብሮነት ኢትዮጵያዊ ቁመና ኢትዮጵያዊ መልክ አለው ይላሉ በወሎ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህር ጋሻው መሐመድ።
ከነበሩት በዘውዳዊ አገዛዝ ዘመን 14 ጠቅላይ ግዛቶች አንዷ ናት። እንደውም አንድ ወቅት ለ14ቱ ጠቅላይ ግዛቶች የተለያየ ስያሜ ሲሰጥ ወሎን መልክ ብሎ ነበር ያስቀመጠ።
ይህ አብሮነት ከአፋዊ ትርክቱ ባሻገር ገቢራዊ እውነታ እንዳለው የራሳቸውን የህይወት ተሞክሮ ዋቢ አድርገው ያስረዳሉ።
ሙስሊሙ ከክርስቲያኑ ይጋባል፣ ክርስቲያኑ ከሙስሊሙ ይጋባል። ሙስሊም ሆኖ ክርስቲያን ዘመድ የሌለው የለም፣ ክርስቲያን ሆኖ የሙስሊም ወዳጅ ጓደኛ የሌለው የለም። እኔ አሁን ወደ ራሴ ስመጣ ብነግርህ አባቴ ሙሉ ሙስሊም ነበር፣ ግን እናቱ ክርስቲያን ሆና አባቷም ክርስቲያን ነበር። የእናቴን ቤተሰቦች ሳይ ደግሞ የእናቴ እናት የቦረናው ሸህ ያክስት ልጅ ናት። ባሏ ደግሞ ክርስቲያን ነበር። ተመልከት እንግዲህ እዚህ ክርስቲያን አለ፣ እዚህ እስላም አለ። ሁለቱም ግን ተግባብተው ተስማምተው ይኖራሉ። ተማሪ በነበርኩበት ጊዜ ቦረና አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ነበር የምማረው። የቦረናው ሸህ የዴባቱ ሸህ ያሉበት ቦታ እና እዛው አጠገባቸው ደግሞ ባታ ማርያም የምትባል ቤተ ክርስቲያን አለች። ጎን በጎን ናቸው። ባታ ማርያም በምትከብርበት ጊዜ ተሰልፈን ሂደን በዓሉን እናከብራለን። የዴባቱ ሸህ ደግሞ መውሉድ በሚያዘጋጁበት ጊዜ እኛ ተሰልፈን ሂደን በዓሉን አድምቀን ተመልሰን እንመጣለን።
የሁለቱ እምነት ተከታዮች በደስታም ሆነ በሐዘን የማይላላ አብሮነት ያነጹ፣ በፍቅርና በመተሳሰብ የዘለቀ ጠንካራ አበሻዊነት ያቆሙ ናቸው። ለዚህ ዘመን ተሻጋሪ ትውፊት መሰረቱ ምን ይሆን?
በወሎ ውስጥ አንዱና ትልቁ እሴት ዱዓ ነው፣ ጸሎት ማድረግ ነው። ክፉን ነገር ያርቅልን ነው፣ የጉን ነገር ያቅርብልን ነው፣ አዝመራችን ይትረፍረፍ ነው፣ በሽታ ይራቅልን ነው። ይህንም በተመለከተ ክርስቲያንና ሙስሊም ሽማግሌዎች ወይም አባቶች በአንድ ላይ ተሰብስበው ዱዓ ሲያደርጉ ያድራሉ እየተመራረቁ።
እንደ ታሪክ ምሁሩ ገለጻ በተለይ የእምነት አባቶችና የአካባቢው ገዢዎች ለዚህ ክብር ይገባቸዋል። የንጉሥ ሚካኤል የቅርብ አማካሪዎች ከነበሩት የሃይማኖት አባቶች ውስጥ ባለ አራት አይና የሚባሉት መምህር አካልወልድ እና ትንቢት ተናጋሪው ሼህ ሁሴን ጅብሪል ነበሩ። መምህር አካልወልድ ተከባብሮ የመኖርን ፋይዳ በመስበክ ሰዎች በሚከተሉት ሃይማኖት ሰበብ ጉዳት እንዳይደርስባቸው ያስተማሩ አባት መሆናቸውን ምሁሩ ይዘክራሉ። ሼህ ሁሴን ጅብሪልም በተመሳሳይ
ሼህ ሁሴን ጅብሪልን ብንወስድ ለንጉሥ ሚካኤል ቅርብ ወዳጅ የነበሩ፣ ዱዓ አድራጊ የነበሩ፣ ትንቢት ተናጋሪ የነበሩ፣ ብዙ የሚመክሩ እንደሆኑ ነው። ሌላው ቀርቶ ዘመቻ ሲካሄድ መንፈሳዊ የሆነ ስትራቴጂ በመንደፍ ይመክሯቸው እንደነበረ ነው።
ዘንድሮም እናቶ ጌትነት ከዓመት ዓመት ያሸጋገራቸውን ፈጣሪያቸውን እያመሰገኑ በክርስቲያን ወንድሞቻቸው በዓል ላይ ተገኝተዋል። ن ነጭ አበሻ ልብሶቻቸውን ተጎናጽፈው የተፈናጠጡበትን ፈረስ ወዲያና ወዲህ በማድረግ ልዩ ትርኢት ያሳዩ ከ3 ኪሎ ሜትር በላይ በመጓዝ የሸኙትን የይቶ መድሃን ያለመንታቦት መልሰው አስገብተዋል። ያመት ሰው ይበላን ይያሉ። ሳምንት ደግሞ በሰባራጽኑ የጊዮርጊስ ባል ሆጤ ሜዳ ላይ ለመገናኘት ቀጠሮ እየያዙ
ወሎ እንግዲህ አለቱ ሙስሊሙ ታቦታችን አልሐምዱሊላህ በሰላም ገባ ብሎ ክርስቲያኑም ሻሃችን ዱዓ አርጉልን ብሎ ነው የሚኖርበት የገራገራገር ነው ወሎ አቦ
ዓለም በሃይማኖት ጽንፈኝነት በመትታመስበት በዚህ ዘመን በወሎና አካባቢው የሚስተዋለው የሃይማኖቶች መከባበር ከሀገር አልፎ የሚያስተጋባ ትልቁም ነገር አለው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አጃኢብ እንበለው የወሎን ጥምቀት ትንሽቱ ኢትዮጵያ። አመሰግናለሁ መስፍንን ለድንቅ ዘገባው። ሪፖርተሮቻችን ከድሬዳዋ፣ ከመቀሌ፣ ከሐዋሳ፣ ከአምቦ፣ ከነቀምት፣ ከአስመራ፣ ከናይሮቢ፣ ከሎስ አንጀለስ፣ ከአዲስ አበባ የጥምቀትን አከባበር አጠር አጠር እያደረጉ ዘግበዋል። ሁሉም በድምቀት፣ ሁሉም በሰላም፣ ሁሉም በፍቅር ተከበረ ብለዋል። ከደሴ በዚያው አቋርጠን ወደ መቀሌ እንዝለቅ። በትግራይም የሞቀ የደመቀ በወጣት ሸብረብ የታጀበ ነበር ተብሏል። ጥምቀትና ዛሬም ቃና ዘገሊላ። ሙሉጌታ አስባ
የኢየሱስ ክርስቶስ የጥምቀት በዓል በመቀለ ከተማ በዝማሬና ባህላዊ ጭፈራ ደምቆ ተከብሯል። ከሁሉም አድባራት የተውጣጡ ታቦታት ሰውሕ ንጉስ በተባለው ባህረ ጥምቀት አድረው የጥምቀት በዓል ምርሃ ግብርም ከተፈጸመ በኋላ ወደ የአድባራቱ ተመልሷል። በበዓሉ የሃይማኖት መሪዎች፣ አማኞች እንዲሁም ጎብኚዎች ተገኝተዋል። የጥምቀት በዓል ከኢየሱስ ክርስቶስና መጥምቁ ዮሐንስ ትህትና የምንማርበት ነው ይላሉ በበዓሉ ያገኘኋቸው ዲያቆን ዶክተር ቢንያም ተስፋይ።
ጥምቀት በዓል የመጀመሪያው ጌታችን ኢየሱስ ክርስቶስ በ30 ዓመቱ በማዮርዳኖስ በዮሐንስ እጅ መጠመቁን ለማስታወስ ነው። በዛ በጥምቀት ደግሞ ሰማይ ተከፍቶ የእግዚአብሔር ምስጢር የተገለጸበት ነውና ይሄን በሙሉ የምናስብበት ቀን ስለሆነ በተለይ ደግሞ በኦርቶዶክስ ቤተክርስቲያን ልዩ ቀን ነው የጥምቀት በዓል። ዛሬ ደግሞ እንግዲህ እንደምታዩ የቃና ዘገሊላ በዓል እያከበርን ነው። እንግዲህ የቃና ዘገሊላ በዓል የሚከበረው የካቲት 23 ነበር የሚከበረው በዓሉ። ነገር ግን የዮሐን በዓል ከውሃ ጋር አብሮ ማክበር ይመቻል በማለት ለበዓሉ ድምቀትና ከበዓሉ ጋር የሚሄድ ስለሆነ በሚስጢር ዛሬ እንዲከበር ከጥምቀት አልፎ ባለው ቀን ዛሬ እንዲከበር ተደርጓልና እንደምናውቀው ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ እንደምናነበው በአንድ ሰርግ ቤት ጌታ እንደተጠራ ጌታም አይደለም እናቱም ብቻ አይደለም ደቀ መዛሙርቱ እንደተጠሩ በዛ ላይ ደግሞ ጨንቋቸው እንደነበረ እነሱ ያዘጋጁት ወይን ጠጅ ሲያልቅ ጌታ የሰጣቸው ወይን ጠጅ ደግሞ ከውሃውን ወደ ጠጅ እንደቀየረላቸው በዚህ በቃና ዘገሊላ አስበን ህይወታችን ደግሞ በጌታ እንዲው አልጣፍጥ ያለው ህይወታችን ሁሉ በሱ ፈቃድ ወደ ወይን ጠጅ እንደሚቀየር የምናስብበት ቀን ነው ማለት በቃና ዘገሊላ።
በመቀለ ከተማ በነበረው አከባበር ወጣቶች በዓሉ በሰላም እንዲጠናቀቅ ተደራጅተው የሰላም ማስከበር ስራ ከመፈጸም በተጨማሪ ታቦት በሚያልፍበት ቀጤማ ጎዝጉዘው ምንጣፍ አንጥፈው እያገለገሉ ነበር። የወጣቶቹ ስራ በዓሉን ከማድመቅ በተጨማሪ ውበት ሰጥቶታል ይላሉ በበዓሉ ያገኘኋቸው ወይዘሮ ኪሮስ ኪዳንም።
ባህላችን በጣም ነው የሚያስደስተን። ሃይማኖታችን በተለይ በወጣቶች ላይ ያለው በጣም አስደስተኛል። እንዲህ መሆናቸውን በጣም በቃ እየተቀየሩ ነው። ከብዙ ነገር ብዙ አይቻለሁና በጣም ደስ ብሎኛል። ጥሩ በዓል ነው የሚያልፈው ያለው እየከበረ እየሄደ ነው። በተለይ አሁን በወጣቶች ላይ ያለው ትላልቁስ ያውቃሉ ስለ ሃይማኖት፣ ግን ትናንሾቹ እንዲህ ለሃይማኖታቸው እንዲህ ሲሯሯጡ ሳይ በጣም ደስ ብሎኛል።
ዲያቆን ዶክተር ቢንያምም ይህ የወጣቶች ስራ የሚመሰገን ነው ይላሉ።
ስናከብር የተመለከተው ነገር ምንድን ነው? ከሌላው ጊዜ የተለየ መጠን በጣም ደስ የሚል ነገር የነበረው አንደኛ አለባበሱ፣ ሁሉም በዓሉን የሚመለከት በዓሉን የሚያንጸባርቅ ነጭ ልብስ ለብሶ ነጠላ አድርጎ ነበር የመጣው። ሁሉም ወጣት በተለይ ማለት ህጻናትና ሽማግሌዎች የሚጠበቅ ነገር ቢሆንም ወጣቱ ላይ ግን ብዙ ጊዜ አይታይም ነበር ከአሁን በፊት እና ይህን ነገር በጣም ተስተካክሏል። ሁለተኛ ከአሁን በፊት እጃቸው ለአመፅ ለሌላ ነገር ይነሳ የነበሩ ወጣቶች ምንጣፍ በታቦት ፊት እያነጠፉ በጣም ለባቹ የተንጠፈጠፈ ብዙ ጉልበት ለእግዚአብሔር ሲያበረክቱ ግዚያቸውን አይላቹን ጉልበታቸውን ሁሉ ሰውተው ለእግዚአብሔር ሲያገለግሉ አይተናልና በጣም ልዩ ነበር። በዛ ላይ ሰው ፖሊስ አላስፈልገውም የዛሬ ባል ፖሊስ አላስፈልገው ለነገር ፖሊሱ ራሱ ነበር። ስለዚህ አንዱ ሲደጋገፍ ታያለ። ሽማግሌዎችን ሲያስቀድም ህፃናትን ማያቀውን ህፃን ሁሉ ተሸክመው የሚሄዱ ብዙ ሰዎች ናቸው ነበር። ስለዚህ በጣም በፍቅር ለቃል ብቻ ሳይሆን ፍቅርን ፕራክቲካል የምታይበት በዓል ነበር እና ልዩ ነበር በጣም።
በዛሬው ዕለት የቃና ዘገሊላ በዓል የተከበረ ሲሆን የሚካኤል ታቦት ከሁሉም የመቀለ ከተማ አድባራት የተውጣጡ የሰንበት ትምህርት ቤት መዘምራን፣ ካህናት፣ አማኞች ተውጣጥተው በዝማሬ ሸኝተዋል። እንዲሁም በባህላዊ ጭፈራ በአገር ባህል ልብስ የለበሱ የበዓሉ ታዳሚዎች ደምቆ ተከብሯል። የጥምቀት በዓል በትግራይ ደረጃ በማይጮ ከተማ ተከብሯል። በዓሉም የአካባቢ ነዋሪዎች፣ የክልሉ ከፍተኛ አመራሮችና ጎብኚዎች በተገኙበት በድምቀት ተከብሯል። ለአሜሪካ ድምፅ ሙልጌታ ጽባህ መቀለ።
ለታቦተ ጽዮን ማረፊያይቱ ምድር ሰላም ፍቅር ይሁን እያልን ከመቀሌ ወደ አምቦ እንዝለቅ። እዚያ ናኮር መልካ አለ። የከተራን የበዓለ ጥምቀትን የቃና ዘገሊላን ውበት እንዲህ አድርጉ ዘግቦታል።
ዛሬ በአምቦ ከተማ የቃና ዘገሊላ በዓል በድምቀት ተከብሮ ውሏል። በክብረ በዓሉ ላይ የአምቦ ከተማ ህዝበ ክርስቲያን በተለይ የኦርቶዶክስ ተዋሕዶ እምነት ተከታዮች በተለያዩ ሃይማኖታዊ ስርዓቶች ለፈጣሪ ምስጋና እያቀረቡ ከትናንት በስቲያ አርብ ከሌሎች ታቦቶች ጋር ጥምቀተ ባህር ወጥቶ ዛሬ ወደ መንበረ ጸባዖት የተመለሰውን የቅዱስ ሚካኤልን ታቦት በደማቅ ሁኔታ አጅበው ሸኝተውታል። በሥነ ሥርዓቱ ላይ ከነበሩ ምዕመናንና ታዳሚዎች መካከል አንዳንዱን አነጋግሬ ነበር።
አምቦ እንግዲህ እንደሚታወቀው አምቦ የልማት ገንፎ ነው የሚባለው እና በጣም ደስ ይላል በዓሉ። ያው ሀገር በጣም ፍቅር በሆነ መልኩ ነው ከበቀደም ጀምሮ በጸጥታም በኩልም ሆነ በተለያዩ በኩል ምንም እስካሁን ደስ በሚል መልክ እያሳለፍ ነው።
ስሜ ዮርዳኖስ መኮንን እባላለሁ እና በዓሉ በጣም አሪፍ ነው። በጣም ደስ ይላል።
ስሜ ታደሰ ብርሃን ይባላለሁ። ያው አራዳ ተወልጄ ያደኩ ነኝ። ያው ሁሌ በየአመቱ እንደዚህ አይነት በዓል እናከብራለን። በጣም ደስ የሚል ነው። ህዝበ ክርስቲያኑ የተሰበሰበ ደስ የሚል ነገር ነው።
ኢየሱስ ክርስቶስ በዛሬቱ ዕለት ውሃን ወደ ወይን ጠጅ እንደቀየረ ሁሉ የሰው ልጅም በአሁኑ ጊዜ መቀየር ያለበት ነገር አለ ብለዋል ያነጋገርኳቸው አማንያን።
እኛ ደግሞ ባህሪ መቀየር ነው። ጥሩ ነገር ማሰብ ነው። ጥሩ ነገር መስራት ነው። ወንድሜ እግዚአብሔር የሚወደው ነገር ጥሩ መስራት ነው።
አሁን እኛም በዛው አያይዘን የሰው ህይወትም መቀየር እንዳለበት ማለት ነው። በመንፈሳዊም በዓለማዊም እና የተሻለ ነገር እንደሚኖር ማለት ነው። እኛ ደግሞ አዲስ ሌቭል የግቢ ተማሪ በመሆናችን እና ከብዙ ነገሮችም ተጠብቅ መሄድ እና ጠንካራ ሰው ወደፊት አገር ተረካቢ ዜጋ መሆን እንዳለብን።
የዘንድሮን ጥምቀትና ቃና ዘገሊላ በዓልን ከሌሎች መሰል በዓላት የሚለየው ነገር ይኖር ይሆን?
ወጣቱ ተስማምቶ ተደራጅቶ ተፋቅሮ እዚህ ላይ ተገኝቷል። ሌላውን ሀሳብ ስለ ጥሩ መንፈስ ይዞ እዚህ ላይ ሲገኝልን ወጣቱ በጣም ደስ ይለናል። የሚቀጥለውም አመት ከዚህ የበለጠ ትምህርት አግኝተው ከዚህ የበለጠ እውቀት አግኝተው ሀገራችን ኢትዮጵያ አብሮት ይታይልን ነው እኔ የምለምነው። እግዚአብሔር ባሮጊት እድሜ።
በዓሉ ሲከበር ከሚስተዋለው የሃይማኖታዊ ስርዓት በተጨማሪ የወጣቶች ባህላዊ ጭፈራ ቀልብ ይስባል። የህዝብ መምህኑ ባህላዊ አልባሳት ታቦቱን ለማጀብ ከወጡ ፈረሰኞች ጋር ተዳምረው ለበዓሉ ድምቀት ሆነውታል። በሥነ ሥርዓቱ ላይ የተገኙ የሌሎች እምነቶች ተከታዮችም ለበዓሉ ተጨማሪ ድምቀትና ክብር አጎናጽፈውታል። እንደ ጥምቀት ያሉ ሃይማኖታዊና ህዝባዊ እሴት ያላቸውን የበዓላችን ጌጦች ለትውልድ ለማውረስ ጠብቀን ማቆየት አለብን ያሉ አስተያየት ሰጪዎችም ነበሩ። የቅዱስ ሚካኤል ታቦት በመዝሙር፣ በእልልታ፣ በቅዳሴ፣ በሽብሸባ፣ በጭብጨባና በተለያዩ ሃይማኖታዊና ባህላዊ ስርዓቶች ታጅቦ ወደ መንበሩ በክብር ተመልሷል። የዘንድሮ የጥምቀት በዓል በአባቶች ቡራኬና ምልዳ በሰላም ተጠናቋል። ለአሜሪካ ድምፅ ናኮር መልካ አምቦ።
ኡመተ ደቺ ኤብፈማ በገነጋን እትንሲን ጋኤ ከአምቦ ወደ አስመራ። አስመራ ላይ ብርሃነ በረሃ አለ። እንኳ አብጽሐኩም።
የጥምቀት በዓል በመላው የኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች ዘንድ በታላቅ ድምቀት ተከብሯል። በማይ ጥምቀት ታቦታት በጥምቀት ዋዜማ ከአድባራትና ቤተክርስቲያናት ወጥተው በካህናት በዲያቆናትና በምእመናን ታጅበው ወደ ማይ ጥምቀት ተወስደው አዳራቸውን እዛ ያደረጉ ሲሆን ሌሊቱን ሙሉ በካህናትና ዲያቆናት ጸሎት ዝማሬና ሌሎች ሃይማኖታዊ ስነ ስርዓቶች ተከናውነዋል። ቅዳሜ ጥር 11 በኤርትራ ተዋህዶ ቤተክርስቲያን ሲኖዶስ ቤት ጽሕፈት ዋና ጸሐፊ ብፁዕ አቡነ ሉቃስና ሊቃውንት የተመራ በጥምቀት ባህረ ዙሪያ ቅዳሴና የወንጌል ጸሎት ከተደረገ በኋላ ጥምቀተ ባህሩ ተባርኮ ህዝቡም ተጠምቋል። በዚህ የጥምቀት በዓል ከአገር ውስጥና ከውጭ አገር የመጡ በርካታ ሰዎች ተገኝተው በዓሉን አክብረዋል። በዚህ በዓል ከተገኙት ታዳሚዎች መካከል የዓለም አብያተ ክርስቲያናት ምክር ቤት የአፍሪካ ቢሮ ኃላፊ የሆኑት ዶክተር ንጉሱ ለገሰ በኤርትራ ኦርቶዶክስ ቤተክርስቲያን በተደረገላቸው ግብዣ በዓሉን ለማክበር እንደመጡና ይህን ታላቅ በዓል ከኤርትራውያን ወንድሞችና እህቶች ጋር በማክበራቸው ታላቅ ደስታ እንደተሰማቸው ተናግረዋል።
በኤርትራ ሳከብር በዓሉን ለመጀመሪያ ነው። በሰሜኑም የኢትዮጵያ ክፍል ለምሳሌ በትግራይና በጎንደር ተመሳሳይነት አለው ከኤርትራው ጋር የሚባል ነገር ሰማለሁ። ግን ለመጀመሪያ ጊዜ ነው በሰሜኑ ክፍል። እኔ ትውልዴ አርሲስ ነው፣ የተወለድኩት በደቡባዊ ምስራቅ አካባቢ ነው እና በጣም ደስ ብሎኛል። የህዝቡ በተለይ ጥንካሬው ለእምነቱ ያለው ኮሚትመንት በጣም የሚገርም ነው። ለሊት እንቅልፍ የለውም ተነስቶ ወጥቶ በዓሉን አክብሮ ተዘጋጅቶ ስታይ በጣም ደስ ይላል እና ደስ ብሎኛል ዛሬ እዚህ መገኘት።
የዓለም አብያተ ክርስቲያናት ምክር ቤት ፕሬዚዳንት ኢሳያስ አፈወርቅና ጠቅላይ ሚኒስትር ዶክተር አብይ ላደረጉት የሰላም ጥረት የምስጋና ደብዳቤ እንደላከላቸው የጠቆሙት ዶክተር ንጉሱ ዋነኛው አንዱ የመጡበት ዓላማም ይህን በሁለቱ አገሮች የተጀመረውን ሰላም በይበልጥ ለማጠናከር እንደሆነ ተናግረዋል።
የተሻለ እድል ፈጥሯል ይሄ መገናኘት። ስለዚህ ይህን ለማጠናከር የዓለም አብያተ ክርስቲያናት ምክር ቤት ለመጥረት እያደረገ ነው በተለያየ መልኩ እና ይህንን የምንቀጥልበት ነው። ሁለቱም ህዝቦች በጋራ አብረው የሚሰሩበትን አብረው የሚገናኙበትን የኢትዮጵያ የሃይማኖት መሪዎች በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሪዎች እዚህ መጥተው እዚህ ካሉት መሪዎቻቸው ጋር የሚገናኙበት የሚያሉት የአባቶች ደግሞ ከኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አዲስ አበባም ሄደው ተገናኝተው አንዳንድ ውይይት አድርገው ወደፊት ምን መስራት እንዳለባቸው የጋራ መርሃ ግብር የሚያወጡበትን መንገድ ያለ ለማመቻቸት ጥረት እያደረግን ነው እኛም ያለ ነው እና አንዱም እዚህ በመጣ ተግባሪ አንዱም ይህንን ጭምር ለመወያየት ነው። ከዚህ ፊትም መጥተን ውይይት አድርገናል። አሁን ደግሞ ወደ ተግባር የምንሄድበትን መንገድ እንዴት ነው የሚለውን ሁሉ ለማድረግ ነው አንዱም እዚህ የመጣሁት እና በጣም ደስ ብሎኛል።
በዓሉን ለማክበር ከደሴ የመጣችው ወጣት ሰሚራ መሐመድ በበኩላ የጥምቀት በዓል አከባበር ከኢትዮጵያ የአከባበር ስርዓት ጋር ተመሳሳይ እንደሆነ በመግለጽ መልካም ምኞቷን አስተላልፋለች።
ሙስሊም ነኝ ግን ባህሉን ለማየት በጣም ብዙ አንድ አይነት ነገር አለ ማለት ባህሉ አለባበሱ አከባበሩ ሁሉም አንድ አይነት ነው የሚለያይ ነገር የለውም እና በጣም ደስ ይላል። ኢትዮጵያ ኤርትራ አንድ አይነት ናቸው ባይ ነኝ። ለመላው የኢትዮጵያና የኤርትራ ህዝብ በሙሉ እንኳን አደረሳችሁ እላለሁ። የሰላም የፍቅር የብልጽግና ዘመን ያድርግልን።
ከኦክላንድ ካሊፎርኒያ የመጣው መኮንን አኮሎም በበኩሉ በዓሉ ታሪካዊና ባህላዊ ስርዓቱን ጠብቆ እንደተከበረ ተናግሯል።
ህዝቡ ሃይማኖቱን ጠብቆ ኦርቶዶክስ እንደዚህ አይነት ቦታ ሲገኝ በጣም ደስ ብሎኛል። ሁለታችን ሀገሮች አንድ አይነት ባህልና አንድ አይነት ሃይማኖት ስለሆነ አንድ ላይ ሆነን ለዚህ በማክበራችን በጣም ደስ ይላል እና ለሚያይ ህዝብ የውጭ ቱሪስት ደግሞ በጣም ደስ ይላል። እኔ ራሴ አሁን ከስንት አመት በኋላ ነው የመጣሁት እዚህ ኦልሞስት ከሀያ ምናምን አመት እና አስመራን በደንብ አላውቃትም አዲስ አበባ እንደማውቀው እና እዚህ መጥቼ እዚህ በመገኘቴ አስመራ በማየቴ በጣም ደስ ብሎኛል እና የሁለቱም ሰላም አድርጎ ደግሞ እንደዚህ መገኘታችን የበለጠ ለበዓሉ ድምቀት ሰጥቶታል። ለሁለቱ ህዝቦች የሰላም የፍቅር እና የብልጽግና እንዲሁም እድገት ሊኖራቸው በጣም እመኛለሁ።
ከሲያትል እንደመጣ የተናገረው ኤፍሬም ተስፋ ሚካኤል በበኩሉ የሁለቱ ሀገራት ህዝቦች በዓሉን በጋራ ማክበር በመቻላቸው ድምቀት እንደሰጠው ተናግረዋል።
ይህን እንደዚህ የመሰለ በዓል በመገኘቴ በጣም ደስተኛ ነኝ። ኦርቶዶክስ ክርስትና ሃይማኖት አንድ ነው፣ ምንም ለውጥ የለውም። ድሮ በአራተኛ ክፍለ ዘመን ጀምሮ የተቀበልነው የክርስትና ሃይማኖት ልክ በዓሉ በዛው በባህላዊና ሪቹዋል በሆነ መንገድ በትክክለኛው አይነት ምንም ነገር ሳይቀየር በማግኘት ደስ ብሎኛል። ሌላ ደግሞ እኔ እዚህ አስመራ ነው የተወለድኩ እና ከሀገር ከወጣሁ ብዙ ጊዜ ሆኖብኛል። አሁን ግን ሀገራችን እዚህ ሰላም ስለሆነ በሰላም ምክንያት መጥቼ ይህን በዓል ለመሳተፍ በቅቻለሁ።
የጥምቀት በዓል በኤርትራ የኦርቶዶክስ ተዋህዶ እምነት ተከታዮች ዘንድ በአደባባይ በደማቅ ስነ ስርዓት ከሚከበሩና ትልቅ ቦታ ከሚሰጣቸው ሃይማኖታዊ በዓላት መካከል አንዱ ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ከኢትዮጵያ ወጣ አካልን አይቀር ወደ ናይሮቢም ጎራ እንበል። እዚያ ገልሞ ዳዊት አለ፣ ዛሬ አግኝቼው ነበር። በእርግጥ እንደ ዳዳብ ኢፎ መጠለያ ላሉ በተለይ ኢትዮጵያውያን በብዛት በሚኖሩባቸው አካባቢዎች ጥምቀትን እንዲህ እንደ ወጉ ማክበር ቀላል አይደለም ብለውታል ምዕመናኑ፣ ብዙ ፈተናዎች አሉባቸው። ይሁን እንጂ ካኩማ የሚገኙት አባት አባ ዛማኑኤል የተስፋና የብርታት ቃላትን ነግረውታል። በዓሉን የኢትዮጵያ ክርስቲያኖች ያከበሩት በጸጋና በጥሩ መንፈስ ነበር። ቤተ ክርስቲያንም መሳዘጋጅታ ልጆቿን ጋብዛለች። ከኬንያ ወደ አሜሪካ የዩናይትድ ስቴትስ ምዕራባዊ ግዛቷ ካሊፎርኒያ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ ክርስቲያኖች ጥምቀትን ሲያከብሩ ከተራን ትናንት ቅዳሜ አድርገው ጥምቀትና ቃና ዘገሊላን ዛሬ አከበሩ። ዳንኤል አርጋው እንግዲህ ዞሮ ዞሮ እንዲሉ ዞረን ዞረን ወደ ድንቂቱ አዲስ አበባ እንመለስ። ግርማቸው ከበደ ውብ አድርጎ ያጠናቀረውን ዘገባ እነሆ።
በጃን ሜዳ መንፈሳዊ መዝሙር ከባህላዊ ዘፈን ጎን ለጎን ይሰማል። ከመድረክ ስለ በዓለ ጥምቀቱ ይሰበካል። በገና እየተደረደረ ቅድስት ድንግል ማርያም ትመሰገናለች። በሃይማኖታዊ አልባሳት ያሸበረቁ ሕፃናት በደስታ ተሞልተው እዛ የተሰበሰበው ሰው ሁሉ እንዲሰማ በሚመስል ድምፅ ጥምቀተ ባህር እያሉ በከፍተኛ ስሜት ይዘምራሉ። እርጋታ የሚታይባቸው እናቶችና አባቶች ከስብከቱ ጎን ለጎን ማርያም ወረደች ይላሉ፣ ያሸበሽባሉ፣ አንዳንዴም ትከሻ ይፈታተሻሉ። በሌላኛው አቅጣጫ ባህላዊ ዘፈን ይሰማል። ወጣቶች በባህላዊ ልብስ ደምቀው ጭፈራውን አድርተውታል። እህም ነው ገና እያሉ እንደ ዘፈኑ በጭፈራው አቧራ ያስነሳል። በዚህ በኩል ታዳጊዎችና ወጣቶች ክብ ሰርተው በሃርሞኒካ ታጅበው ይዘፍናሉ። ድንገት ከክብ ወጥተው ሴት የዳንስ አጋር ይዘው ይመለሳሉ። ሴቶች ይኮረመማሉ። አንዳንዴ በግዴታ ወደ ክብ ውስጥ ገብተው ይደንሳሉ። የዳንስ ተጣማሪዎች በነጠላ ፊታቸውን ሸፍነው በዘመናዊ ዳንስ ዓለም ይረሳሉ። ታቦታት በዘማሪያን ታጅበው ጥምቀተ ባህር ሲደርሱ እልልታው ይደምቃል። በጥምቀት ቀን ጸበል መረጨት ሲጀመርም በጃን ሜዳ እልልታውን ተከተለ ነው። በጃን ሜዳ በተከበረው የከተራና የጥምቀት በዓል መንፈሳዊው ከዓለማዊው ይጋመዳል። ሃይማኖታዊ ስርዓቱ ከባህላዊ ትውፊቱ ይዛመዳል። ሰው ወደ በዓለ ጥምቀቱ አንድም ለነፍስ አንድም ለስጋ የሚመጣ ይመስላል። አሁን የሚቀረው እንደ ድሮ ባህልና ወግ ሎሚ ወርውሮ የነጋ ውሃ አጣጭን መፈለግ ነው። ከዛ ሰርግ ላይ ሎሚ ጣሉባት እያሉ መጨፈር። ሆኖም ሎሚ የሚወረውር የለም። ዘመን የተለወጠ ይመስላል። ኢሳያስ፣ ኢዮብ፣ ማዕዶትና ዮሐንስ በዕድሜ 2 10 ዓመታትን በቅርቡ የደፈኑ ወጣቶች ናቸው። ጸበል ተረጭተው ሲመለሱ አግኝቻቸው ስለ ሎሚ ውርወራ ጠይቄያቸው ነበር።
ወንድ ልጅ አንድን ሴት ለማማለል የሚያደርገው ውርወራ የሎሚ ውርወራ ነው። ውርወራ አላቅም፣ አይቼም አላቅም፣ ሰምቼ ነው የማውቀው።
ልምድ ነው እንጂ እንትን ያለ አይመስለኝም። በዚህ ሰዓት የሚወረወር ያለ አይመስለኝም። የሆነ በድሮ ጊዜ ነገር ነው እንጂ ዘንድሮ ሎሚ ምናምን የቀረ ይመስለኛል።
አይ ያው በዚህ ጊዜ
አይ እሱ ነገር ቀርቷል። በቃ አይ በቃ አሁን ዝም ብለህ ተጠምቀህ የቤት ነው እንጂ እንደዚያ ነገር ቀርቷል።
ዘመን ተቀይሯል የሚሉት ጓደኛ ማቾቹ አሁን ሎሚ መወርወር ሌላ መዘዝ ሊያመጣ ይችላልም ይላሉ።
ግን ያው እንደዚያ ነገር አሁን ተቀባይነት የለውም። በሴት ሳይሆን በወንድ ሳይሆን በሴቶቹ አላ ይህን አይል ደስ አይላችሁም? ጾታዊ ትንኮሳ አድርገው ስለሚያስቡት
በዚህኛው ዘመን ከሎሚ ውርወራ ባለፈ ውሃ ጣጭን መፈለጊያ መንገዶች እንዳሉ የሚናገሩት ጓደኛ ማቾቹ የሎሚ ውርወራ ባህሉ እንደገና ቢቀጥል የሚመርጡ ግን ይመስላሉ።
በሶሻል ሚዲያ በፌስቡክ ምናምን
ቴክስት አዎ፣ ያ ማለት ያው ጊዜው ሲቀየር ሎሚውም ቀርቶ
እኔ ይፈልግ ነበር። ፈን ነው፣ ደስ ይላል። ዘብሏና ጥምቀት መሆኑ ራሱ አላ ድባቡን ይሰጠዋል። እንደዚያ ነገር እሱ ሀብ ሲያረው ግን ያው ስለጠፋ ምንም ማድረግ አይችልም።
የቅዱስ ጊዮርጊስ ታቦትን ወደ ቤተ ክርስቲያን ለማስገባት ሲመለሱ ያገኘኋቸው መርከብና አንበባ ሎሚ ውርወራ ለእነርሱ ምን ማለት እንደሆነ ጠይቄያቸው በቀልድ መልክ የሚያስቡትን ነግረውኛል።
አሁን ቀርቷል፣ በኮቪድ ሰው ሆኗል። ማሪንዶም ጂ ግንባሯ ምናምን አላበጠበቀ አማተወርጎብለሰን የተወረወረባት
መርከብና አንበባ ሎሚ እንዲወረወርባቸው እንደማይፈልጉም ነው የነገሩ።
አይለል ቀርቷል። የለም ሲጀመር ማለት ብዙ እንዳይፈለገ ነው የሚተረጉመው። እንደ ማለት አንዳንዴ የጾታ ትንኮሳም ይመስላል። ብዙ የነጭ አንዳንዱ ደግሞ ዱላ ያረጉታል።
አወቀ ካሳ የተባለ ጻፊ ስለ ሎሚ ውርወራ በፌስቡክ ካሰፈረው ግጥም የወጡ ስንኞች ያስተያየት ሰጪዎችን ወጣቶች አመለካከት ያንጸባርቃሉ። ለካስ ድሮ ቀረ በሎሚ መጋባት በአንድ ሽብር ጥሎሽ አንድ ቆንጆ ማምጣት ሎሚ ወርዋሪ ጅል የሰው ደረት መጥቶ ከርቸሌ ይገባል እጁን ተጎትቶ ወንደራ ለቦታ ታያራ ጂጃ